Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬው የጋቢና ጉዞ ከዩናይትድ ስቴትስ ወደ አዲስ አበባና ናይጄሪያ አብረን እንጓዛለን። በናይጄሪያ የቦኮ ሀራም አማጽያን አፍነው ከወሰዷቸው 82 የቺክቦክ ልጃገረዶች የተወሰኑትን ለቀቀ። 113 ይቀራሉ።
ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግሥቱ ደካማነት ነው።
በዚህ በዩናይትድ ስቴትስ ደግሞ የቀድሞው ፕሬዚዳንት ባራክ ኦባማ የሕዝብ ተወካዮች ምክር ቤት አባላት ከፓርቲያቸው አቋም ጋር ቢጣረስም እውነቱን መርምረው ሐቅ እንደሚናገሩ ትልቅ እምነቴ ነው ብለዋል።
I hope that current members of Congress recall that it actually doesn't take a lot of courage to
ኃይል ያላቸው በምቾት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ፣ ለታመሙ፣ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ።
ለታላቅ የመሪነት ብቃት የሚሰጠውን የጆን ኤፍ ኬኔዲን ሽልማት በትላንትናው ዕለት በተቀበሉበት ወቅት ሚስተር ኦባማ የተናገሩትን ያሰማናችሁ፣ ዝርዝሩን ይዘናል።
ወደ ኢትዮጵያ ስንሸጋገር ደግሞ ልዩ ምትሃታዊ ጥበብ ያላቸው ሴት ልጆች እናሳፍራለን። የጥበብ ልጆች
በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው።
በትግራይ ክልል በእስር ቤት መሞቱን ለቤተሰቡ የተረዳን ወጣት ታሪክና የሀገሪቱን የእስር ቤት ይዞታ የሚገመግም ዘገባም አካተናል።
ገበሉ ይህ ሰርቷል፣ ልጅሽ ይህ ሰርቶ ቢባል ብደርስበትስ መቻ ያለቅሰ ነበር።
ሁሉንም ከጋቢና ጉዞ ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ፣ አጠር ያሉ ዜናዎችን ይዘንላችሁ መጥተናል። በፈረንሳይ በትላንትናው ዕለት በተካሄደው የፕሬዝዳንታዊ ምርጫ ኢማኑኤል ማክሮ አሸንፈዋል። መጤ ጠልና ወግ አጥባቂ የሆኑት ማሪን ለፔን በ65 ከመቶ ለ34 ነጥብ 5 ከመቶ ያሸነፉት ተመራጭ ፕሬዚዳንት ማክሮ የፖለቲካ አመለካከታቸው ከግራም ከቀኝም ያልወገነ የመሀል ሰፋሪ ነው። የ39 ዓመቱ የቀድሞ የምጣኔ ሀብት ሚኒስትርና የባንክ ሰራተኛ በፈረንሳይ ታሪክ ወጣቱ መሪ ሆነዋል። የምረጡኝ ዘመቻቸው በገለልተኛ የፖሊሲ አማራጮች ላይ ያተኮረ ነበር። በለዘብተኛ ግራ ዘመምና ወግ አጥባቂዎች ፖለቲካ ያልተከፋፈለችውን ሀገር አመዛዝኜ እመራለሁ ሲሉ ህዝባቸው እንዲመርጣቸው ያደረጉት ዘመቻ ተሳክቶላቸዋል።
Dear fellow citizens, a new page of our long history is turning tonight.
የተወደዳችሁ የሀገሬ ሰዎች፣ ዛሬ ምሽት ለረጅም ዘመናት የጸናው የሀገራችን ታሪክ አዲስ ምዕራፍ ላይ ይገኛል። የተስፋና የታደሰ መተማመን ለማስፈን እሰራለሁ። ከነገ ዕለት ጀምሮ በትጋት የምንሰራው አዳዲስ ነገሮችና አሰራሮችን ለስኬት ለማብቃት ነው። የፖለቲካ መሪዎችን ኃላፊነት የሚሰማቸው ብዝሃ አስተሳሰብ ከዲሞክራሲ መርሆች ጋር የምናስማማበት ዘመን ይሆንልናል። ስልጣን ከጨበጥኩበት ጊዜ አንስቶ ትኩረቴ በዚህ ይሆናል።
ወደሚቀጥለው ዜና ስናልፍ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው አቋም ጋር ቢጣረስ እንኳን እውነታውን ለመመርመርና ስለ ሀቅ መቆም ምርጫቸው ይሆናል የሚል ታላቅ ተስፋ አለኝ ሲሉ ተናገሩ። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚዳንት ትላንት ይህን አስተያየት የሰጡት ቦስተን ከተማ የጆን ኤፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ ምክር ቤት ከክንዋኔዎቻቸው በአይነተኝነቱ ተለይቶ የሚታወቀውን የዩናይትድ ስቴትስ የጤና ፕሮግራም የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት በኋላ ነው። ኦባማ ያን በእርሳቸው የሚተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ ወደ እርሳቸው ከማመልከት ተቆጥበዋል።
በስተመጨረሻም በጦርነት በተበታተከው የምስራቃዊ አፍጋን ግዛት 34 ጽንፈኛው የእስላማዊ ቡድን አይሲል ወታደሮች በአየር ድብደባ መገደላቸውንና ቡድኑ ለፕሮፓጋንዳ የሚጠቀምባቸውን መልእክቶች የሚያሰራጭ የሬዲዮ ጣቢያ ማውደሙን የአፍጋን ባለሥልጣናት ገለጹ። ዜናዎቹ እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በቅድሚያ ወደ ምዕራብ አፍሪካ እንጓዝ። የናይጄሪያው ጽንፈኛ ቡድን ቦኮ ሃራም ከሶስት ዓመታት በፊት በሰሜን ምስራቋ ችቦክ ከተማ ከአዳሪ ትምህርት ቤት ጠልፎ ከወሰዳቸው ልጃገረዶች መካከል 82ቱን ለቋል። መለቀቃቸው የናይጄሪያ መንግሥት ልጃገረዶቹን እንዲያስለቅቅ ግፊት ሲያደርግ ለነበረው የማኅበራዊ ሚዲያ ዘመቻ ድል ተደርጎ ታይቷል። ለችቦክ ልጃገረዶች መለቀቅ ማኅበራዊ መገናኛ ብዙሃን የሚጫወተው ሚና በተመለከተ ቺካ ኦዱዋ ያጠናቀረችውን ዘገባ ቆንጅታ ይይዛለች።
ኩዋና ሲሞን፣ ፊቢ ሃሩና፣ ኤስተር ኦስማን፣ ሳራቱ አዩዋ ቦኮ ሃራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግስት ያሰራቸውን የቦኮ ሃራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽህፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት 82 የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች 3 ዓመት ሙሉ በቦኮ ሃራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቅቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል።
ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው።
ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ Bring back our girls በሚል ስም ተደራጅተው የቺቦኮቹን ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ ዓመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት ሶስቱንም ዓመታት አቡጃና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁም እንደ ሌሎቹ አባላት በትዊተር፣ በዋትሳፕ እና በፌስቡክ አማካይነት ዘመቻውን ሲያካሂድ ቆይቷል። Bring back our girls ልጆቻችንን አስለቅቃችሁ አምጡልን የዋትሳፕ ስብስብ ከ100 በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ይህ ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ህንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ህልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል።
መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በእርግጥም ለናይጄሪያ ህልውና የሚደረግ ትግል ሆኗል። በዚህ እንቅስቃሴ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሰረት ሆኖልናል።
የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኤዚኩዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺህ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ 82ቱን ልጃገረዶች ማስለቀቅ በመቻላቸው Bring Back Our Girls ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት 113ቱ የቺቦክ ልጃገረዶች እንዲለቀቁ የስብስብ ፈጥኖ ነው ዘመቻውን የተያዘው። 113ቱ ልጃገረዶች የት እንዳሉም ሆነ በህይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝደንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ትላንት እሁድ ባደረጉት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲያቸው አቋም ጋር ቢጣረስም እውነቱን መርምረው ሀቅ እንደሚናገሩ ጥልቅ ምኞቴ ነው ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዝዳንት ትላንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን የመሪነት ጽናት ሽልማት በተቀበሉበት ወቅት ነው። ሪቻርድ ግሪን ዜናውን አድርሶናል። ሄኖክ ሰማስጌር ያቀርበዋል።
ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በሕግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ.ም ያ ሕግ እንዲጸድቅ ድምፃቸውን የሰጡ የዴሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞው ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለሕዝብ ጥቅም የቆሙ ናቸው ብለዋል ፕሬዚዳንት ባራክ ኦባማ።
I hope that current members of Congress recall that it actually doesn't take a lot of courage to aid those who
ኃይል ያላቸው በምቾት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ፣ ለታመሙ፣ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ።
የቀድሞው ፕሬዚዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ሕግ የሚደረገው ክርክር አላበቃም ከማለት በስተቀር የተኳቸውንና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ሕግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዚዳንት ዶናልድ ትራምፕን በስም አልጠቀሱም። ጆን ኤፍ ኬኔዲ ፕሮፋይሊንግ ካሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዚዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ስልጣናቸውን ለማጣት ዝግጁ ስለነበሩ 8 ሴናተሮች በጻፉት ታሪክ የተሰየመ ነው። ካሁን ቀደም ሽልማቱን ካገኙት መካከል 2 የዩናይትድ ስቴትስ ፕሬዚዳንቶች ጆርጅ ኤች ደብሊው ቡሽ እና ጀራርድ ፎርድ እንደዚሁም የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እና የቀድሞ የዩክሬን ፕሬዚዳንት ቪክቶር ዩሸንኮ ይገኙበታል።
Ye
አመሰግናለን ዲጂ እንደሆነ ታጫለሽ መስታወት ፌስቡክ ላይ ኮሜንቶች ሲጠፉ ላይክ የሚያደርግ ሰው ሲጠፋ ባካችሁ እንደ ይሄን እንዲበላኝ ትንሽ እንዳይሮበኝ ባካችሁ አደራ ላይክ አድርጉ ሼር አድርጉ ፌስቡክ ላይ በተለይ ሃናን ቆንጆ የጠፋች ጊዜ በቃ ጭር ነው የሚለው አካል
ቆንጆ እንደምናመሰግናለን እንደምናመሻችሁ እሺ ዌልከም እንኳን ደህና መጣህ ያለችህ ነው ይላል
በጣም አመሰግናለሁኝ ሃናን አሁን ወደ ተከታዩ ዘገባችን
እናልፋለን በወልቃይት ጸገዴ ለወራት የዘለቁ ህዝባዊ ተቃውሞችን ተከትሎ በቁጥጥር ስር የሚውሉና የደረሱበት የማይታወቅ ሰዎች መበራከታቸውን በሰሜን ምዕራባዊ ግዛት የባህልና ማንነት ጥያቄ አንስተው ይቀሳቀሱ የነበሩ የማህበረሰብ ለውጥ አቀንቃኞች ይገልጻሉ። ዘነበ ጫቅሌ ዮሐንስ የተባለ የሁለት ልጆች አባትና የ32 ዓመት ወጣት ዳንሻ ከብት ገበያ ውስጥ ከብት በመነገድ ላይ ያለ መጋቢት 23 ቀን 2009 ዓመተ ምህረት በፖሊሶች ተይዞ ከተወሰደ ከሁለት ሳምንታት በኋላ በእስር ቤት መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምጽ ሬዲዮ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት እንደሚሟገት ተናግሮ እንደነበር ወላጅናቱ ተናግረዋል።
እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ገልጸው አስክሬኑ ተመርምሮ ውጤቱ ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ የተሳተፉ ከመሪዎቹ ጨምሮ በእስር ላይ መሆናቸውና ደብዛቸው የሚጠፋና ድንገት የሚሞቱ አሉ ሲሉ የእንቅስቃሴው አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ ጥቅስ ከኛ ጋር አልነበረም። የኛ እስር ቤቶች የእስረኛ ዴሞክራሲያዊ መብት የሚከበርባቸው ናቸው ብለዋል። እንደ አባ ጉና ፖሊስ ኃላፊ በበኩላቸው በአካል አልተገኘንም ምንም መረጃ እንደማይሰጡን ገልጸዋል። ዘገባው የጽዮን ግርማ ነው። ዝርዝሩ ቀጥሎ ይቀርባል።
ዘነበ ጫቅሌ ዮሐንስ 32 ዓመቱ ነው። የስምንት ወር ሴት ልጅና የስምንት ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደርና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው። ቤተሰቦቹ ዘነበ ጫቅሌ ሰርቶ ቤተሰቡን ከማስተዳደር ውጪ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ። ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 2009 ዓ.ም ዳንሻ ከተማ ከገበያ መካከል ትፈለጋለ ተብሎ መያዙን እንደተነገራት ትናገራለች።
ከከብት ገበያ ነው ያዙ። ማንም አልነበረም በጊዜው። እኔም እዚህ ጎንደር ነው የምኖርም፣ በጊዜው አልነበረም። ተከትለው ሲጠይቁት አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱ። ቅዳሜ ሁለት ሳምንት ሞልቶት ሰኞ ሞተ። እኔ ሂጄ አላገኘሁትም። እኔ ሩቅ ስለሆንኩ ቤተሰቡ ግን ይዞ አግኝቶታ ላይ ጓደኛው ደግሞ ሂጄለት ነበር ጠበቃ ልቅጠርልና ብዬ። ኧረ ምን ወንጀል ሰርቼ ነው ጠበቃ የሚቀጠርልኝ? እኔ ምስክር አቀርባለሁ ነው ምስክር አቅር ለሐሙስ ሊያቀርብ ሰኞ ሙቶ ተብሎ ተነገረን። ለኛ
ባለቤቷ የተከሰሰው ከሁለት ዓመታት በፊት በህገ ወጥ የመሳሪያ ሽያጭ ውስጥ እጅህ አለበት በሚል እንደሆነ እንደተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ፣ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም መሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቼ ያገኘሁት ያሉት መረጃ ይናገራሉ።
ስድስት ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ በሬ ምናምን የሚነግደው አብሮ ነበር። ተሯሩጦ ሲሄድ ጭራሽ አላቆመውትም። ጭራሽ አብሮ ነው ትግራይ የወሰዱት።
የት ትግራይ?
ሽሬ ደባ ጉና ነው የሚባለው የታሰረበት። እዚያ ደህና እያለ እሁድ የፋሲካ ዕለት ጤናማ ነበር አሉ። እዚያ እስከ 5 ሰዓት የየት ደና ነበር። ከዚያ አማመውና ሞታል። እዚያኛ በርቀ ስለሆነ እሱ ምን እንዳደረጉት አናውቅም።
የሟች የቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለህይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲያስረዳሉ።
ማታ የሰከረ ሰው ገውቶ ነበረ። እሱ እየተፋ ሲገባ አይቶ ሽቅ ብሎ ተፍቶ ሞተ ነው ያለ። ሌላ መልስ የሰጡት ነገር የለም።
ባለቤቱ ወይዘሮ ሰላምም አሟሟትን በተመለከተ የሰሙትን ይናገራሉ።
የፋሲካ በበለገው አይ በዓል ብሎ ዋለ ብሎ ጓደኛው ሄደ ወደ ታሰረበት ቦታ። የፋሲካ በበለገው እዛ ምግብ ነገር ወስዶ ሲጠራ ሙቷል ተብሎ ተነገረው። ሙቶ ተብሎ ሲነገረው እዛው ላይ ለቤተሰብ ደውሎ ነው ሄደው አስከሬን ወደ ሀገሩ አዝልቀው እንድንቀብር የቻለ።
ምክንያቱ ምንድን ነው የሞተበት ተባላችሁ?
ምክንያቱም ራናን አስመስተናል ያሉ ውጤት ገና ነው ተብሎ። ምክንያቱ የሆነ ሰው አስታወቀው ከጣቢያው ማለት ሸተተኝ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉት። እንግዲህ እኔ በወሬ ነው ዝሮ ዝሮ በእኔ ፖሊሶች አጥጋ አልነበርኩም። ለቀብር ነው እንጂ የቀበርኩኝ ሂደው ጓደኞች
ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደው ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር።
ሽሬ ዝበሃል እስኪ ከምኡ ዝበል የለን ወይ ይቅርታ ግበር ለይ ዝኾነ ሰብ እንድሕር ሃልዩ ናይ ዝኸባቢ ውስጥ ደድለይ ሞ
ሽሬ ውስጥ እንዲህ የሚባል ሰው የለም። ይቅርታ አድርጊልኝ፣ እዚህ አካባቢ አንድ ሰው ካለ ሽላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም።
ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ።
እና ምን እኮ አወቅኩ ገበሩ ይህ ሰርቷል ልጅሽ ይህ ሰርቶ ቢባል ብደርስበትስ መቻ ያለቅሰ ነበር።
የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቅስ የጠየቁን ግለሰብ በበኩሏቸው ሟች ዘነበ የሰራው ወንጀል የለም ይላሉ።
የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበረም። በወልቃይት ጠገዴ የተነሳ ግጭት አማራ ነኝ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም።
ቤተሰቦቹ ሟች ታሞ አያውቅም፣ ጤነኛ ነው፣ ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው ነገር ግን የምርመራውን ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። ቤተሰቦቹ ሟች የተወሰደው ሽሬ እንደ አባ ቡግና እያሉ ደጋግመው ይናገራሉ። የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ እንደ አባ ቡግና ፖሊስ ኃላፊ ጋር ደውለን ነበር።
አይ ከቢሮ ፍቃድ ውጭም ስለማይቻል ነው
ገብቶኛል። አዎ አንደኛ የቢሮ ስልክ የለንም፣ እንደው ፈልገን ያገኘ ነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ አየር ላይ አናውልም ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው።
ቢሮ መምጣት ነው
የምንገኘው፣ ዋሽንግተን ዲሲ ነው።
ገብቶኛል።
በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው፣ ቢተባበሩን።
በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴ አዘነው ጋር ደውዬ ነበር።
በምዕራባዊ ዞን ትግራይ የጸገዴ ወረዳ አስተዳደር ነኝ እኔ። በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻ እና ከተማ ንጉስ ነው። በዳንሻ ፖሊስ ጣቢያና ይሁን በከተማ ንጉስ ፖሊስ ጣቢያ በእነዚህ ቦታዎች አስሮ የሞተ ሰው እስካሁን የለን። ምክንያቱም የእኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉን። በዚህ ውስጥ ታስሮ የሞተ ሰው የለም።
የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምጽ ተጠይቀው ተከታዩን ብለው ነበር።
በሁለቱም መንገድ ነው የምንሄደው። ቅሬታ አዋጃችን ላይ የተቀመጠው አቤቱታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሄዳል፣ ክትትል ያካሄዳል ነው የሚለው። ስለዚህ በሁለቱም መንገድ ነው። አቤቱታ ሲቀርብልንም ሄደን እናጣራለን። አስቀድመ ሳይቀርብልንም ራንደምሊ እንዲሁ በድንገት ሄደንም ፍተሻ እናደርጋለን፣ እናያለን፣ እናነጋግራለን።
ያነጋገርናቸው ቤተሰቦችም ሟች በሕግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ። በቅርቡ ኢትዮጵያን የጎበኙ የአውሮፓ ሕብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል።
እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። እንግዲህ ወደ ሌላኛው ዘገባችን ነው የምናልፈው። ሶስት ኢትዮጵያውያን ሴት ልጆች በመላ ሀገሪቱ እየተዘዋወሩ ጎጂ ልማዳዊ ድርጊቶችን በአስማት በማስቆም ላይ ናቸው። በትምህርት ቤቶችም ሴት ልጆች እኩል ተሳትፎ እንዲኖራቸው ምትሃታዊ ስራቸውን ይሰራሉ። እንዴት ከማለታችሁ በፊት ነገሩ አዲስ የአሻንጉሊት ፊልም ጭብጥ ነው፣ አኒሜሽን። ማርታ ፋንደር ቮልፍ ከአዲስ አበባ የዘገበችውን ሄኖክ ሰማዝጌር ያቀርበዋል።
የጥበብ ልጆች፣ እውነትም ጥበበኛ መለኛ ሴቶች። ብሩክታዊት ጥጋቡ የዚህ ምናባዊ ፊልም ፈጣሪ ናት። የፊልሙ ሶስት ልጆች ደግሞ ከሌላው ሰው የተለየ ምትሃታዊ ጥበብ አላቸው።
For me it was very important that to have girls who look like
እንደኔና እንደ ሴት ልጅ መሰል ገጸ ባህሪያት በፊልም መታየታቸው ትልቁ ነገር ነው ብዬ አስባለሁ። በተለይ ለበጎ ነገሮች ለውጥ የተነሱ ሴት ልጆችን ማሳየት ነው አላማችን።
በማህበረሰቡ ውስጥ በግልጽ ውይይት እንዲደረግባቸው የማይፈቀዱ የተከለከሉ ገመናዎችን ያወጣ ስራ ነው የጥበብ ልጆች። እነዚህ ሶስት ሴት ልጆች ስለ ወር አበባ በግልጽ ውይይት ያደርጋሉ። በመጀመሪያው የፊልሙ ክፍል እንዲያውም ሶስቱ ልጃገረዶች ስራቸው የሚሆነው አንዲት ያለ እድሜዋ ልትዳር የነበረችን ሕፃን ከግዳጅ ጋብቻ ማዳን ይሆናል።
Most of the issues we're raising are not well discussed in the community or in a school or where it needs to be talked.
በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው። ገመና ተብለው የተፈረጁ ጉዳዮችን በአዝናኝና መረጃ በሚያስጨብጡ ታሪኮች ነው የምናቀርበው። ይህ ትልቅ ማበረታቻ ሆኖልኛል። በተለያዩ ጉዳዮች ላይ ማህበረሰቡ የሚያደርጋቸውን ውይይቶች ለማሻሻል ይረዳል ብዬ አስባለሁ።
ፊልሙ የሚዘጋጀው በአዲስ አበባ ሲሆን ጸሐፊዎቹ፣ ተዋናዮቹና የአኒሜሽን ቴክኖሎጂውንም የሚሰሩት ጥበበኞች ኢትዮጵያውያን ናቸው። ለሴት ልጆች ብርታት የሚሰጡ መልእክቶችን በአዝናኝ መልኩ ማቅረብ ፈታኝ ስራ መሆኑን እንደ ማህሌት ኃይለ ኢየሱስ ያሉ ጸሐፊዎች አንድ የታሪኩ ክፍልን ለመድረስ ጊዜ ወስደውና አስበውበት እንዲሰሩ ያደርጋቸዋል።
So what we do is we try to include everybody, like the relevant stakeholders, government bureaus, the specific
ታሪኩ ከሁሉም ሰው ጋር ቁርኝት እንዲኖረው እንጥራለን። የመንግስት አካላትን ጨምሮ ሌሎች ቡድኖችንም ሁሉ እናካትታለን። የታሪኩ ቅንጭብ አካል መጀመሪያ ከተጻፈ በኋላ ታሪኩን ወደምንሰራበት ስፍራ እንሄድና መስራት አለመስራቱን እንሞክራለን።
የጥበብ ልጆች ፊልም በመጽሐፍም በስዕል ታጅቦ ለሕፃናት ይቀርባል። ማዕዛ ታከለ ልጆቿ ከመተኛታቸው በፊት እነዚህን ታሪኮች ታነብላቸዋለች።
ለምንድን ነው የምትወዱት ብዬ ነው የጠየኳቸው ጊዜ።
When I ask my children why they love the cartoon, they say it's because now they have a cartoon that is Ethiopian.
ልጆቼን የካርቱን ፊልሙን ለምንድን ነው የምትወዱት ብዬ ስጠይቃቸው አሁን የሚያዩቸው የካርቱን ፊልሞች ኢትዮጵያዊ ስለሆኑ በራሳቸው ቋንቋ ስለሚናገሩ መሆኑን ይነግሩኛል።
የፊልሙ ዋና አዘጋጅ ብሩክታዊት አላማዋ የገንዘብ አቅሟን አጠናክራ የቴሌቪዥን ዝግጅት እንዲሆን መስራት ነው። የመጀመሪያውን የቴሌቪዥን ስርጭትም በመላው ኢትዮጵያና በሌሎች የአፍሪካ ሀገሮች የማሰራጨት አላማ አላት። ሴት ልጆች በያሉበት የሚገጥሟቸውን ፈተናዎች፣ የሚያነሷቸውን ጥያቄዎች ሁሉ በውይይት የሚፈቱበት አምድ መፍጠር ነው የጥበብ ልጆች አላማ።
እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ሄኖክ
አዎ፣ ፌስቡክ ላይ አስተያየቶቻችሁ ሁልጊዜም አይለን #gabinavioen በትዊተርም እንደዚሁ እየተጠቀማችሁ በፌስቡክ @vioamharik ላይ አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘረን ዝግጅታችንን በቴክኒክ ያቀነባበረውና እነዚህን ግሩም ዜማዎች የመረጠው የጋቢና ዲጄ ፋትሱ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።